ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ አርብ ግንቦት 25 2015 ዓመተ ምህረት ዝግጅታችን ጀመረ። በመስጂዶች መፍረስ ተቃውሞ ወቅት ዛሬም ህይወት መጥፋቱን እማኞች ገልጸዋል።
ዛሬ ምንም አይነት ተቃውሞ አልነበረ። ሰው ሰግዶ ልክ ሲበተን ቪዲዮ የሚቀርጻቸው አንድ ካሜራማን ነበረ ከፖሊስ ባልደረቦች ውስጥ። እሱ ሲቀርጽ የተወሰኑ ወጣቶች ለምን ትቀርጸናል የሚል ጥያቄ ያነሳል። አትቅረሱን በሚሉ ልጆች ጋር ግጭት ተፈጠረ።
በዚህ ዙሪያ ከተሰናዳው ዘገባ የተቀነጨበን ያስደምጥናችሁ። በሌላ ዘገባ በደብረ ኤልያስ አንድነት ገዳም ግጭት በመቶዎች የተቆጠሩ መነኩሳት ምዕመናንና የመከላከያ አባላት መጎዳታቸው ተገልጿል። የዚህ ዘገባ በምሽቱ ይደመጣል። ደምናምሽታችሁ አድማጮቻችን፣ ዛስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከመደበኞቹ የራዲዮ በቴሌቪዥን ሞገዶቻችን በተጨማሪ amharic.voanews.com ዌብሳይታችን ላይ እንዲሁም ደግሞ በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። እናንተም እንድታብራችሁ እንድታመሹ ይሁን። አሁን በቀጥታ ወደ ዓለም ዋና ዋና ዜናዎች እንወስዳችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በሴኔጋል ተቃዋሚ መሪ ኡስማን ሴንኮ ላይ ፍርድ ቤት የሰጠው የጥፋተኝነት ውሳኔ የፍትህ ስርዓቱ ኃላፊነቱን መወጣቱን የሚያሳይ ነው ሲል የሀገሪቱ መንግስት ተናገረ። መንግስት ይህን ያለው ተቃዋሚ መሪው ሴንኮ በአንድ ወጣት ላይ ስነ ምግባር የጎደለው ድርጊት ፈጽመዋል በሚል በቀረበባቸው ክስ በፍርድ ቤቱ የጥፋተኝነት ውሳኔ መሰጠቱን ተከትሎ ነው። የዳካሩ ፍርድ ቤት የተቃዋሚ መሪው ላይ ትላንት ሐሙስ ብያኔን ያሳለፈው ተከሳሹ በሌሉበት ነው። የተከሳሹ ጠበቃ የእስር ማዘዣ አልወጣም ሲሉ፣ የሀገሪቱ ፍትህ ሚኒስትር ደግሞ ጠብቁ ማዘዣ ይወጣል ማለታቸው ተጠቅሷል። የፍርድ ቤቱን ውሳኔ ተከትሎም በዋና ከተማይቱ ዳካርና በሌሎች አካባቢዎች የተቃውሞ ሰልፍ ተቀስቅሷል። የሀገር አስተዳደር ሚኒስትሩ እንዳለው ከተቃውሞ ሰልፉ ጋር በተያያዘ በሀገሪቱ ዙሪያ 9 ሰዎች ተገድለዋል። ኡስማን ሴንኮ የሴኔጋሉን ፕሬዚዳንት ማኪሳል ዋና ተፎካካሪ ተደርገው ይታያሉ። ደጋፊዎቻቸውም የቀረበባቸውን ክስ ለፖለቲካ ዓላማ ነው ሲሉ ይከራከሩላቸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው ዓመት 2024 ዓ.ም በፕሬዚዳንታዊ ምርጫ እንዳይወዳደሩ ከወዲሁ ለማሰናከል የሚደረግ ሴራ ነው ሲሉም ደጋፊዎቻቸው ይሟገታሉ። እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም በተካሄደው ምርጫ ሴንኮ ከፍተኛ የወጣቶች ድጋፍ ይዘው ውድድሩን በሶስተኝነት አጠናቀው እንደነበርም ይታወሳል። የጸጥታ ችግር ባልተለየው የካሜሩን ሰሜን ምዕራብ ለ18 ወራት በተገንጣዮች ታግተው የነበሩ ባህላዊ መሪ ትናንት ሐሙስ ተለቀዋል። መንግስት እንደሚለው ባህላዊ መሪ ፎን ሹሚታንግ የተለቀቁት ከተገንጣዮቹ ጋር ከተደረገ ውጊያ በኋላ ነው። ተገንጣዮቹ ደግሞ በራሳቸው ፍቃድ እንደለቀቋቸው ነው የሚናገሩት። ሞኪ ኬንዴዛ ከያውንዴ ላከውን የዚህን ዘገባ ዝርዝር እንግዱ ወልዴ እንደሚከተለው ያቀርበዋል።
ታግተው የነበሩትን ባህላዊ መሪ የአገሪቱ ጦር በውጊያ ማስለቀቁን እንዲሁም በርካታ የተገንጣዩ ቡድን ወታደሮች መገደላቸውን የካሜሩን መንግስት ይገልጻል። የባህላዊ መሪውን ማስለቀቅ መቻላቸው በተገንጣዮች ምክንያት ለዓመታት ውከት ያልተለየውን የአገሪቱ ክፍል ቀስ በቀስ በቁጥጥር ስር እያደረጉ መምጣታቸውን እንደሚያመላክት ባለሥልጣናት በመናገር ላይ ናቸው። ባህላዊ መሪው ሹሚታንግ የታገቱት ራሳቸውን ጄኔራል ኖ ፒቲ ብለው በሚጠሩት የተገንጣዮቹ መሪ ባለፈው ታህሳስ ነበር። ከተገንጣይ ቡድኖቹ አንዱ የሆነው የአምባዞኒያ ሕዝቦች መብት ተቆርቋሪ ቡድን መሪ የሆኑት ካፖ ዳንኤል ባህላዊ መሪው ከአምስት ወራት ድርድር በኋላ እንደተለቀቁ ይናገራሉ።
የካሜሩን መንግስት 15 የሚሆኑ የኖፒቲ ቤተሰቦችን ባለፈው ታህሳስ ያዘ። ይህ የተደረገው ኖፒቲ ተገዶ ወደ ድርድር እንዲገባና ባህላዊ መሪው እንዲለቀቁ ለማድረግ ነው። የሆነው ያ ነው። ምንም አይነት ወታደራዊ ዘመቻ አልነበረም። ባህላዊ መሪው ተለቀው ለካሜሩን ባለስልጣናት ተሰጡ።
የካሜሩን መንግስት ባህላዊ መሪው የተለቀቁት በድርድር ነው የሚለውን ያስተባብላል። ዳንኤል ጀምሮ እንዳሉት ተገንጣዮቹ መንግስት ያዛቸውን የኖፒቲ ቤተሰቦችን በስምምነቱ መሰረት በሚቀጥሉት ቀናት ይለቃል ብለው ይጠብቃሉ። በፈረንሳይኛ ተናጋሪው አብላጫው የካሜሩን ማህበረሰብ መገለል ይደርስብናል በሚል እዳጣኑ የእንግሊዝኛ ተናጋሪ ተገንጣዮች ከስድስት ዓመታት በፊት መሳሪያ አንስተው ትግል ጀምረዋል። በግጭቱ እስካሁን 6000 የሚሆኑ ሰዎች ሲሞቱ 760000 ደግሞ ተፈናቅለዋል።
የዩናይትድ ስቴትስ የእንደራሴዎች ምክር ቤት ትላንት ማታ ዩናይትድ ስቴትስ እዳ የመክፈል ኃላፊነቷን መወጣት የሚያስችላትን እርምጃ በመደገፍ 63-36 በሆነ ድምጽ በመስጠት የቀረበለትን ረቂቅ አሳልፏል። ዩናይትድ ስቴትስ ይህን እርምጃ ባትወስድ በአራት ቀናት ውስጥ መንግስት ያለው ገንዘብ ተሟጦ ሊያልቅ ከሚችልበት መንገድ ላይ ነበረች። በሁለቱም ፓርቲዎች ድጋፍ የጸደቀው የህግ ረቂቅ በቀጣይ ሂደቱ በፕሬዝዳንት ጆ ባይደን ፊርማ ይጸድቅ ዘንድም ወደ ዋይት ሃውስ ያመራል። የሁለቱም ፓርቲዎች ተወካይ የሆኑ እንደራሴዎች ዛሬ ማታ በጥራታችን ያቆምነውን የምጣኔ ሀብታችንን እድገት ለማስጠበቅ ዩናይትድ ስቴትስ በታሪኳ ለመጀመሪያ ጊዜ እዳዋን መክፈል እንዲሳናት ያደርግ የነበረውን ሁኔታ ለማስቀረት ያስቻለ ድምጽ ሰጥተዋል ነው ያሉት ባይደን። ረቂቁ የዩናይትድ ስቴትስ መበደር የምትችለውን የገንዘብ መጠን የሚወስን አዲስ የብድር ገደብ ጣሪያ ግን አላስቀመጠም። ይሁን እንጂ ጉዳዩ የሚመለከተው የባለስልጣን መስሪያ ቤት የህጉን ተፈጻሚነት የጊዜ ገደብ እንደ አውሮፓውያን የዘመን አቆጣጠር ከጥር 2 ቀን 2025 ዓመተ ምህረት ድረስ ወዳለው ጊዜ በማራዘም የመጪው ፕሬዝዳንታዊ ምርጫ ከተካሄደ 2 ወራት በኋላ ድረስ እንዲዘልቅ ሊያደርግ ይችላል ተብሏል። በተጨማሪም ረቂቁ አብዛኛው የፌዴራል መንግስት ወጪ አሁን ባለው ደረጃ እንዲቆይ የሚጠይቅ ሲሆን ከፊታችን የጥቅምት ወር አንስቶ በሚቀጥሉት የበጀት ወራት 12 ወራት ውስጥ ደግሞ በአንድ የመቶ ጭማሪ ይፈቅዳል። በምክር ቤቱ የአብላጫው መሪ ዲሞክራቱ ቼክ ሹመርና የሪፐብሊካን ተወካዮች መሪ ሚች መኮኔል በተመሳሳይ የዕዳ ገደብ ጣሪያ ተፈጻሚነት እንዲታገድ የሚለውን ሐሳብ በመደገፍ ህጉ በፍጥነት እንዲጸድቅ ጠይቀዋል።
ማርኪ ማርሻል መርክሊ ፖል
This demanded a bipartisan solution. We knew we need to come together for a solution like the one that passed tonight.
ይህ የሁለት ወገን መፍትሄ የጠየቀ ጉዳይ ነው። ዛሬ ምሽት ያሳለፍነውን ለመሰለ መፍትሄ ወደ አንድ መምጣት ያስፈልገን እንደነበር እንረዳ ነበር። በመሆኑም ቤተሰቦቻችንን ለመደገፍ ተቃሚ አገልግሎቶች እንዳይቋረጡ ለማድረግና ከሁሉም በላይ ደግሞ ሊከተል የሚችለውን ከፍተኛው ድቀት ለማስቀረት ያስቻለንን ረቂቅ ህግ ለማጽደቅ እዚህ በመገኘቴ ተደስቻለሁ።
የህዝብ ተወካዮች ምክር ቤት ረቂቁን ከትላንት በስቲያ ረቡዕ 314-117 በሆነ ድምጽ ማጽደቁ ይታወሳል። ረቂቁ በሁለቱም ምክር ቤቶች ማለፍ መንግስት ለሚያስፈልጉት ወጪዎች በሚቀጥለው አመት አንድ አመት ተኩል ጊዜ ውስጥ ተጨማሪ ገንዘብ መበደሩን እንዲቀጥልና አሁን ካለው የ31.4 ትሪሊዮን ዶላር የዕዳ ገደብ ጣሪያ በላይ የሆነውን ብድሩን የመክፈል ግዴታም እንዲወጣ ያስችለዋል። በህዝብ ተወካዮች ምክር ቤት አብላጫ መቀመጫዎች ካሉት የሪፐብሊካን ፓርቲ ወገን የሆኑት 71 የህግ አውጪዎችና 46 የዲሞክራት ፓርቲ አባላት ረቂቅ ህጉን መቃወማቸውም ተዘግቧል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከቻይናው ምክትል የውጭ ጉዳይ ሚኒስትርና ሌሎች ብሪክስ ከተባለው የአምስት አገሮች የምጣኔ ሀብት ቡድን ከፍተኛ ዲፕሎማቶች ጋር ትላንት አሙስ ደቡብ አፍሪካ ላይ ተገናኝተው ተወያዩ። በኬፕ ታውን የሚደረገው ውይይት በያዝነው የአውሮፓውያኑ 2023 መጨረሻ ላይ ቡድኑ በማስፋፋት ዋና ዋና የዘይት አምራች አገሮች ሳውዲ አረቢያን፣ ኢራንን፣ የተባበሩት ኤሚሬትስን አባል በማድረግ ሀሳብ ይጨምራል ተብሎ ተጠብቋል። ቅንጡ የባህር ዳርቻ በሚገኝበት ሆቴል ከሚደረገው ከዚህ ውይይት አስቀድሞ ላቭሮቭ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ ያሉበት ቡድን የተባበሩት መንግስታት ድርጅትን ቻርተር በጥብቅ የተከተለ ወይም ለዚህ የቆመ መሆኑን ለማሳየት በጣር ሐሳብ ተናግረዋል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰዓቱን የዓለም ዜና ነው። የዩክሬን ባለስልጣናት ዛሬ አርብ ጦር ሰራዊታቸው ዋና ከተማይቱ ኪየቭ ላይ የተነጣጠሩ ከ30 በላይ የሩሲያ ሚሳኤሎችንና ሰው አልባ አውሮፕላኖችን መጥቶ መጣሉን ተናገሩ። የዩክሬን አየር ኃይል መግለጫ አክሎም የአየር መከላከያዎቹ ከ15 የክሩዝ ሚሳኤሎችና 21 ሰው አልባ አውሮፕላኖችን መምታታቸውን ነው ያስታወቀው። በጥቃቱ 2 ሰዎች በፍርስራሽ መቁሰላቸውንና ባለስልጣናቱ ጨምረው ገልጠዋል። የብሪታንያ መከላከያ ሚኒስትር የሩሲያ የዩክሬን ወረራ አስመልክቶ በዛሬው ዕለት ባወጣው የደህንነት ጉዳዮች መረጃ ሩሲያ በአሁኑ ወቅት ድንበሯን ማጠናከር ወይስ በኃይል በያዘቻቸው የዩክሬን ቦታዎች ጦሯን ማጎልበት የሚለውን አስመልክቶ ስለምትወስደው ውሳኔ በእጅጉ እያመነታች ነው ብሏል። ይህ በእንዲህ እንዳለ ትናንት ሐሙስ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አንዳንድ የአካባቢው ነዋሪዎች ኪየቭ ከሚገኝ መጠለያ መጠለል ቢፈልጉም ስፍራዎቹ ተዘግተውባቸው እንዳገኟቸው ዘገባዎች የሰጡትን አስተያየት ተመልክተው ምላሽ ሰጥተዋል። መጠለያ ስፍራዎቹ ዘወትር ዝግጁ ሆነው እንዲገኙ ማድረግ የአካባቢው ባለስልጣናት ልዩ ኃላፊነትና ግዴታ ነው። የግዴታ ወይም ኃላፊነት ቸል ተብሎ ከተገኘ ሰዎች ተጎድተው ማየት በጣም ያማል። ይህ ግዴታ ሳይጠበቅ ከቀረም ኃላፊነታቸውን ያልተወጡ ወገኖችን ለፍርድ ማቅረብ ቀጥተኛው ኃላፊነት የሕግ አስከባሪው አካል ነው ብለዋል። በተጨማሪም ትላንት ሐሙስ ኬቭ ላይ በተነጣጠረ የሩሲያ ሚሳኤል ጥቃት አንድ የ9 አመት ታዳጊና እናቷን ጨምሮ ቢያንስ 3 ሰዎች ሲገደሉ ሌሎች 16 መቁሰላቸውን የዩክሬን ባለስልጣናት ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር በየወሩ የሰኔ መጀመሪያ በዓለም ዙሪያ በርካታ አገሮች የህፃናት ቀን መታሰቡን ተንተርሶ በዕለታዊ ንግግራቸው ይህን አስመልክቶ አስተያየት የሰጡት የዩክሬኑ ፕሬዚዳንት ዜሌንስኪ አሸባሪው መንግስት በዚህ ቀን እንኳን ሳይቀር የአንዲት ዩክሬናዊ ታዳጊ ህይወት ቀጥፏል ሲሉ ተደምጠዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት በአየር ኃይል አካዳሚ ምረቃ ስነ ስርዓት ወቅት በስፍራው በነበረ አሸዋ ያዘለ ከረጢት ተደናቅፈው ወደቁ። ባይደን ድንገቱ በደረሰበት ወቅት ከኮሎራዶ ክፍለ ግዛቷ የኮሎራዶ ስፕሪንግስ ከተማ ስነ ስርዓቱ በመካሄድ ላይ በነበረበት ስፍራ ከመድረኩ ፊት ለፊት ቆመው የተመራቂዎችን እጅ በመጨበጥ ሰላምታ ከሰጡ በኋላ ወደ መቀመጫቸው በመመለስ ላይ ነበሩ። ወዲያውኑም በአንድ የአየር ኃይል መኮንንና በሁለት ልዩ የፕሬዝዳንታዊ ጥበቃ አገልግሎት ሰራተኞቻቸው ድጋፍ ከወደቁበት በመነሳት ወደ መቀመጫቸው አምርተዋል። በዩናይትድ ስቴትስ ፕሬዝዳንቶች ታሪክ በእድሜ ከሁሉ አንጋፋ የሆኑት የ80 ዓመቱ ባይደን የክብረ በዓሉን መጨረሻ ለመከታተል ከወደቁበት ተነስተው ወደ መቀመጫቸው ከመመለሳቸው በፊት ለሥነ ሥርዓቱ የተጋበዙት ልዑካን አባላት ጨምሮ በስፍራው የነበሩ ተመልካቾች ሁኔታውን በጭንቀት ሲከታተሉ ተስተውለዋል። ፕሬዚዳንቱ አመሻሹ ላይ ወደ ዋይት ሃውስ እንደተመለሱ ዱብ ዱብ በሚል አይነት እንቅስቃሴ የአሸዋ ከረጢት ተቀለለኝ ሲሉ ፈገግ ብለው ለጋዜጠኞች ስለ ድንገቱ ተናግረዋል። ባይደን ከወደቁበት መድረክ አቅራቢያ ለፕሬዚዳንቱ ለተመራቂዎች ያሰሙት ንግግር የሰፈረበት መሳሪያ ለመደገፍ ተብሎ የተቀመጡ 2 አነስተኛ ጥቋቁር የአሸዋ ከረጢቶች ነበሩ። ክብራትና ክብራን ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ እዚህ ጋር በቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ግንቦት 25 2015 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቱን በመምራት አብሬያችን ማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደግፋ እንዲሁም የዌብና ማህበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውንልናለች። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። ወደ ዕለቱ አብይ ርዕሰ ዘገባ እናልፋለን። በኦሮሚያ ክልል የሸገር ከተማ አስተዳደር የተፈጸመውን የመስጊዶችን ማፍረስ በማውገዝ በዛሬው አርብ የጁማ ስግደት ስነ ስርዓት መጠናቀቅ በኋላ በተለያዩ የኢትዮጵያ አካባቢዎች በቀጠለው ተቃውሞ በጸጥታ ኃይሎች በተወሰደ እርምጃ የሞትና የአካል ጉዳት መድረሱ ተገለጸ። በታላቁ አንዋር መስጊድና አካባቢው በነበረው ክስተት ቢያንስ የአንድ ሰው ህይወት ማለፉንና በርካቶች መጎዳታቸውን አንድ እማኝ ለአሜሪካ ድምጽ ገልጿል። ከማለዳ ጀምሮ በአካባቢው ከነበረው የጸጥታ ኃይሎች ተኩስ መስማት እንደጀመረ ከመስጊዱ ያደጋ ጊዜ ያዛን መልእክት መተላለፉን ተከትሎ በሌሎች መስጊዶችም የተቃውሞ እንቅስቃሴ መደረጉን እማኙ አብራርተዋል። የዛሬው ተቃውሞ ድምጽ የተሰማው በመስጊዶች ፈረሳ ጉዳይ ከመንግስት ጋር እየተነጋገረ መሆኑን ጠቅሰው ህዝበ ሙስሊሙ ከተቃውሞ እንቅስቃሴ በመታቀብ ውጤቱን እንዲጠባበቅ እስልምና ጉዳዮች ተክላይ ምክር ቤት በጠየቀ ማግስት ነው። ኢትዮጵያ የማኖት ተቋማት ጉባኤ በደረሰው ጉዳት ማዘኑን አስተውቋል። በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት በነበረው ክስተት የሁለት ሰዎች ህይወት ማለፉን ገልጾ የጸጥታ ኃይሎች ያልተመጣጠነ የኃይል እርምጃ ከመውሰድ እንዲቆጠቡ ጠይቋል። ኬኔዲ አባተ ዝርዝሩን ይዟል።
ዛሬ ከሶላት በኋላ በአንዋር መስጂድ የነበረውን የተቃውሞ እንቅስቃሴና የፖሊስ እርምጃ በተመለከተ ጉዳዩን ሲከታተል መዋሉን የገለጸ አንድ ማኝ ለአሜሪካ ድምጽ አስተያየቱን ሰጥቷል። ለደህንነቱ ሲባል ማንነቱ እንዳይገለጽ የጠየቀው አስተያየት ሰጪው በአንዋር መስጂድና አካባቢው ከነበረው ተቃውሞ ጋር በተያያዘ ፖሊስ በወሰደው እርምጃ የአንድ ሰው ህይወት ማለፉን እንዳረጋገጠ ተናግሯል።
አንዋር መስጂድ ግቢ ውስጥ ተዘግቶባቸው ካሉ ልጆች ጋር በተደጋጋሚ ተደዋወል ነበር። አንድ ልጅ እስካሁን ሬሳው አልተነሳም እዛ ነው ያለው። መነሻ የነበረው ዛሬ ምንም አይነት ተቃውሞ አልነበረም። ሰው ሰግዶ ልክ ሲበተን ቪዲዮ የሚቀርጻቸው አንድ ካሜራማን ነበረ ከፖሊስ ባልደረቦች ውስጥ። እሱ ሲቀርጽ የተወሰኑ ወጣቶች ለምን ትቀርጸናለህ የሚል ጥያቄ ያነሳል። አትቅረጹን በሚሉ ልጆች ጋር ግጭት ተፈጠረ። ከዛ እሱ ቀሮ ግጭቱ ሲገባ እዛ የታጠቀው የጸጥታ ኃይል ገብቶ እርምጃ መውሰድ ይጀምራል።
የጸጥታ ኃይል አስቀድሞ እዛ ነበረ ማለት ነው? ሶላት እየተካሄደ ያለ
ነበር። በጣም በከፍተኛ ቁጥር ያለ የጸጥታ ኃይል የታጠቀ አካባቢው ላይ ነበር። ወደ ግቢ ውስጥ አልገቡም እንጂ የጸጥታ ኃይሉ ውጭ ላይ ሆኖ ከህንፃ ላይ ምናምን ሆኖ ጥይት ተኩስ ነበር፣ አስለቃሽ ጭስ ነበር። ከዛ ብዙ ሰው ተጎድቷል። አንድ ጀናዛም አለ እዛው የሞተ ሰው። ከዛ በኋላ ግን ፈልገው ሰው ስላለ አትወጡም በሚል ግቢውን አጥረውት ያሉት የተወሰኑ ከውስጥ ተመርጦ የሽማግሌ ቡድንም ሂደው አናግሯቸው ነበር። ምንፈልገውን ሰው ካልሰጣችሁን አትወጡም የሚል ምላሽ ነው የጸጥታ ኃይሉ የሰጠው።
ዛሬ ተፈጸመ ስለተባለው የሰው ህይወት መጥፋትና ስለደረሰው ጉዳት የአሜሪካ ድምጽ እስካሁን ከገለልተኛ አካል ማጣራት አልቻለም። ሆኖም ድርጊቱ ከተፈጸመ ከቆይታ በኋላ የተወሰኑ ተጎጂዎች ለህክምና በአምቡላንስ መወሰዳቸውን እማኛችን ገልጿል። ከዚህ ውጭ በአስለቃሽ ጭስ ጉዳት የደረሰባቸውና በመስጂዱ ቅጥር ግቢ ውስጥ ያሉ በርካታ ምዕመናን ይህ ቃለ መጠይቅ እስከተቀዳበት ከምሽቱ 12 ሰዓት ከ20 ደቂቃ ድረስ እንዲወጡ እንዳልተፈቀደላቸው ማብራርቷል።
ትልልቅ ሰዎች አባቶች የአስለቃሽ ጭሱ እንትን እየረበሻቸው እየተዳከሙ እንደሆነ ነው።
አልወጡም እነሱ ለህክምና አምቡላንስ
አልወጡም። ከፍተኛ የቆሰሉት የተወሰኑ ናቸው የወጡት።
እነሱ ያልወጡት በምን ምክንያት ነው? እንዲወጡ ስላልተፈቀደላቸው ነው ወይስ የአምቡላንስ እጥረት ነው?
ስላልተፈቀደላቸው ነው። የግል አምቡላንስም ሲመጣ የመመለስ ነገር ነበር እና የቆሰሉትም እንዳይወጡ ተደርጓል። ከዛ በኋላ ግን እንዲወጡ ተደረገ የተወሰነ። ሁሉም ወጥተዋል ማለት አይደለም።
ከእማኛችን አስተያየት በኋላ ያናገርናቸው በስፍራው ያሉ አንድ የእምነቱ አባት ምዕመናኑ እስካሁን ድረስ ከግቢው አልወጡም ብለዋል። ከግቢው እንዲወጡና ወደ ቤታቸው እንዲሄዱ ለማድረግ ከጸጥታ አካላት ጋር ንግግር እየተደረገ መሆኑንም ነግረውናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሼህ ሐጂ ኢብራሂም ልዩ አማካሪ የሆኑት ኡስታዝ አቡበከር አህመድም ከቀኑ 8 ሰዓት አካባቢ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ በአንዋር መስጂድ በንጹሃን ሰጋጆች ላይ በተወሰደ የኃይል እርምጃ በርካታ ሙስሊም ሞች ላይ ጉዳት ደርሷል። አሁንም ድረስ የሕክምና እርዳታ ማግኘት ያልቻሉ ብዙ ናቸው ብለዋል። አምቡላንስ እንዲገባም ጠይቀው ነበር። ዛሬ በአንዋር መስጂድ የተፈጠረውን ክስተት ተከትሎ በአደጋ ጊዜ የሚደረግ የአዛን ጥሪ ከመስጂዱ መሰማቱን የነገረን እማኛችን ይህን ተከትሎ በሌሎች መስጂዶችም ተቃውሞ የማሰማት እንቅስቃሴ እንደነበረ ገልጿል።
ይሄ ነገር ሲፈጠር በከፍተኛ ሁኔታ ድንጋጤ ውስጥ ሲገባ ምዕመናኑ የአንዋር መስጂድ የድረሱልኝ ጥሪ በአደጋ ጊዜ የአዛን ጥሪ ይደረጋል። እሱን ነገር አዛን ተብሏል፣ ግን ይሄም ሊያስቆመው አልቻለም። እየተሰራ ያለውን ነገር
ከአንዋር መስጊድ ውጭ ነበረ የተቃውሞ የማሰማት እንቅስቃሴ
መሳለሚያ ቢላል መስጊድ ላይ አንዋር መስጊድ ከተሰማ በኋላ ሰምቻለሁ። ፒያሳም የተወሰነ ካለቀ በኋላ ነበሩ በእነዚህ አካባቢ።
በኦሮሚያ ክልል ሸገር ከተማ አስተዳደር ውስጥ የተፈጸመውን የመስጂዶች ፈረሳ በማውገዝ በአዲስ አበባ የእምነቱ ተከታዮች የተቃውሞ ድምጽ ሲያስተሙ የዛሬው ለሁለተኛ ጊዜ ነው። ባለፈው አርብ ግንቦት 18ም ከሶላት በኋላ በአንዋር መስጂድ የተቃውሞ ድምጽ መሰማቱና ፖሊስ በወሰደው እርምጃ የሁለት ሰዎች ህይወት እንዳለፈ መገለጹ ይታወቃል። ዛሬ የነበረውን ክስተትና የደረሰውን ጉዳት በተመለከተ እስካሁን ከመንግስት አካል የተሰጠ መግለጫም ይሁን አስተያየት የለም። የአሜሪካ ድምጽም የአዲስ አበባ ፖሊስን አስተያየት ለማግኘት ያደረገው ሙከራ ለጊዜው አልተሳካም። በዛሬው ዕለት ከአዲስ አበባ በተጨማሪ በተለያዩ የኢትዮጵያ ከተሞችም ህዝበ ሙስሊሙ የተቃውሞ ድምጽ ማሰማቱን ከተለያዩ ምንጮች ማረጋገጥ ችለናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ባወጣው መግለጫ ዛሬ በአንዋር መስጂድ በደረሰው ጉዳት የተሰማውን ሐዘን ገልጿል። በመስጂዱ ምዕመኑ ተቃውሞ ሲያሰማ በተወሰደ የኃይል እርምጃ ከፍተኛ ጉዳት መድረሱን ከተለያዩ መረጃዎች እንዳጣራ የገለጸው ጉባኤው ከዛሬው በተጨማሪ ባለፈው ሳምንትም የደረሰው ሞትና ጉዳት እንዳሳዘነው አስታውቋል። የዛሬው የተቃውሞ ድምጽ የተሰማው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈረሱ መስጂዶችን ጉዳይ በተመለከተ ከፌደራል መንግስት ጋር ውይይት እያደረገ እንደሚገኝ ገልጾ ህዝበ ሙስሊሙ የተቃውሞ እንቅስቃሴ ከማድረግ ተቆጥቦ የውይይቱን ውጤት እንዲጠባበቅ በጠየቀ ማግስት ነው። በተያያዘ መረጃ ባለፈው ሳምንት በአንዋር መስጂድ የተፈጠረውን ክስተትና የደረሰውን ጉዳት በማጣራት ላይ መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የመንግስት የጸጥታ አካላት አላስፈላጊና ተመጣጣኝ ያልሆነ ኃይል የመጠቀም አዝማሚያ እየጨመረ መምጣቱን ገልጾ በዚህም ሳቢያ በሰዎች ላይ እስከ ሞት የሚደርስ የሰብአዊ መብት ጥሰት እየተፈጸመ ነው ብሏል። የኢሰመኮ የሰብአዊ መብቶች ክትትልና የምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ
አሁን ያረጋግጥ ነው የሁለት ሰዎች ህይወት ማለፍ የተመለከተ ነው። ሌላው ጉዳቶች በተመለከተ ግን ከምን ያው የሚመለከታቸው አካላቶች ምላሽ እንዲሰጡበት ጠይቀናል። ምርመራው በሂደት ላይ ስለሆነ እሱ ሲጠናቀቅ የምናታውቀው ይሆናል ማለት ነው። እንግዲህ ያው በተለይ እንደዚህ ሰላማዊ ሆኑ የተለያዩ በተለይ ሃይማኖትን የተመለከቱ የተለያየ የሰላማዊ ሰብሰብ ሆነ ወይ ተቃውሞ ሆነ የሚካሄዱባቸው ስብስቦች በሚኖሩበት ጊዜ እንግዲህ የመንግስት ጸጥታ አካላት እንግዲህ በከፍተኛ ጥንቃቄና ከፍተኛ ኃላፊነት የተሰማው ተመጣጣኝ የሆነ እርምጃ ነው በመውሰድ ነው የጸጥታ ነገርና ማረጋጋት ያለባቸው ማለት ነው። በተለይ እንደዚህ አስፈቃሽ ሲሆኑ በጣም ብዙ ሰው በተሰበሰበበት እንደዚህ አይነት እርምጃዎች ሲወሰዱ በሚደረገው ግፊያ እንደዚሁም እርስ በርስ መረጋገጥ ብቻ ራሱ የሰዎች ህይወት አጋጣሚ እንዳለ ከዚህ በፊትም እንደ አድዋው አይነት በዓል በሚከበርበት ኢትዮጵያ የተከሰቱ ክስተቶች ምሳሌ ይሆናል ብለን እናምናለን።
ለሰው ህይወት እልፈትና አካል ጉዳት ተጠያቂ የሆኑ የጸጥታ አካላት ተለይተው በህግ እንዲጠየቁ፣ በቁጥጥር ስር የዋሉ ሰዎች ወንጀል ስለመፈጸማቸው በቂ ጥርጣሬ ከሌለና ተአማኒ ክስ የማይቀርብ ከሆነ በአፋጣኝ እንዲለቀቁ ወይም የዋስትና መብታቸው እንዲከበር ሲልም ኮሚሽኑ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለቀደሙ ዘገባና መሰግናለን። በተያያዘ መረጃ ይሄ ዘገባ ከተጠናቀረ በኋላ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ በአንዋር መስጂድ ውስጥ አንድ ህይወት ያለፈ ሰው እንደነበረ አረጋግጧል። ሟቹን ጨምሮ በመስጂዱ ውስጥ የነበሩ በርካታ ሰዎች እንዲወጡ ተደርጓል ሲልም ከአንድ ሰዓት በፊት ባወጣው መግለጫ ላይ አስታውቋል። ጉዳቱ የደረሰባቸውም ከመስጂዱ ወጥተው ወደ ሆስፒታል መወሰዳቸውን ገልጿል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔ መጽሔት ይቀጥላል። በአማራ ክልል ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ደጎልማ ቀበሌ በሚገኘው በደብረ ኤልያስ ብሔረ ብፁዓን መልካ ስላሴ አንድነት ገዳም ውስጥ እና አካባቢው በተፈጠረ ግጭት ከሲቪሎችም ሆነ ከኢትዮጵያ መከላከያ ሰራዊት አባላት መካከል በመቶዎች የተቆጠሩ ሰዎች መጎዳታቸውን ነዋሪዎችና የሆስፒታል ምንጮች ለአሜሪካ ድምጽ ተናግረዋል። የደብረ ኤልያስ ወረዳ የሰላምና ጸጥታ ጽፈት ቤት ስለ ግጭቱ ባወጣው መግለጫ ገዳሙ የታጣቂዎች መሸሸጊያ በመሆኑ የኢትዮጵያ መከላከያ ሰራዊት በገዳሙ ውስጥ ልዩ ዘመቻ ማድረጉንና በገዳሙ ላይ ጉዳት አለመድረሱን ገልጿል። ለጸበል በገዳሙ ውስጥ እንደነበረና ውጊያ ሲል በጠራው ግጭት በደረሰበት የጥይት ምት እግሩ መቆረጡን በደንበጫ ከተማ በሕክምና እየተረዳ የሚገኝ አንድ ታካሚ ነግሮናል። ስማቸው እንዳይጠቀስ የፈለጉ የደብረ ኤልያስ ሆስፒታል ሐኪም ካለፈው ሳምንት ሐሙስ ጀምሮ ከ200 የማያንሱ የመከላከያ ሰራዊት አባላት ቆስለው ወደ ሆስፒታሉ መግባታቸውና ከነርሱም ውስጥ 10 ያህሉ ሕይወታቸው ማለፉን ገልጸውልናል። በጉዳዩ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሕዝብ ግንኙነት መምሪያ ትናንት ማምሻውን በወጣው መግለጫ ጠቅላይ ጽሕፈት ቤቱ ጉዳዩን አጣርቶ በቅርብ ቀን ለምእመናኑ ሙሉ መረጃ ለመስጠት እየሰራ እንደሚገኝ በፌስቡክ ገጹ አስታውቋል። በአሜሪካ ድምጽ ዘጋቢዎች የተሰናዳውን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች።
በአማራ ክልል በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በደልጎማ ቀበሌ በሚገኘው የደብረ ኤልያስ ብሔረ ብፁዓን መልክዓ ሥላሴ አንድነት ገዳም ውስጥ ከፍተኛ ግጭት መከሰቱ የተሰማው ባለፈው ሳምንት ሐሙስ ግንቦት 17 ቀን 2015 ዓ.ም ነበር። ስማቸው እንደተጠቀሰ የጠየቁት የደብረ ኤልያስ የመጀመሪያ ሆስፒታል ሐኪም ለአሜሪካ ድምጽ እንደተናገሩት ካለፈው ሐሙስ አንስቶ እስከ ትላንት ወዲያ ድረስ ወደ ሆስፒታሉ ለመጡ ከ200 በላይ የመንግስት የጸጥታ ኃይሎች የህክምና እርዳታ ማድረጋቸውን ገልጸዋል። ቆስሎ ከመጡት የጸጥታ ኃይሎች መካከልም የ10 ያህሉ ህይወት ማለፉንም አስተውቀዋል።
ባለፈው ሐሙስ አካባቢ ጀምሮ ነው መንጣት የጀመረውና እስካሁን እስከ ትናንትና ድረስ ጀምሮ ግን ቆሟል። ከትናንትና ከ200 በላይ ቁስለኛ ነበረ። እኛ ጋር ከደረሱ በኋላ ወደ 10 አካባቢ ሞተዋል። እኛ ጋር ሳይደርሱ መንገድ ላይ ብዙዎች እንደቀሩና እዛውም በርካታ ሰው እንደሞተ ነግረውናል። ቁስለኛ ስናክማቸው የመንግስት የጸጥታ ኃይሎች ወይም የሀገር መከላከያ ሰራዊቶች ናቸው እስካሁን እየመጡ ያለኝ ሀገር ቁስለኞችም እሱ ናቸው።
በግጭቱ ቆስለው ወደ ሆስፒታሉ ከገቡት ውስጥ ከመንግስት የጸጥታ አባላት በቀር ንጹሃን ዜጎችን አለማየታቸውን ሐኪሙ አክለው ገልጸዋል። በገዳም ውስጥ ከአንድ አመት በፊት ጸበል ለመጸበል ገብተው ፈውስ በማግኘታቸው እስካለፈው ማክሰኞ ድረስ በገዳሙ መቆየታቸውና አሁን ግን በተደረገው ውጊያ ምክንያት አንድ እግራቸው ተቆርጦ በደንበጫ ሆስፒታል ውስጥ ህክምና እየተደረገላቸው ያሉ ታካሚ ለአሜሪካ ድምጽ የነበረውን ሁኔታ ሲያብራሩ ባለፈው ሳምንት ሐሙስ ለሊት ላይ ወደ ገዳሙ ከባድ መሳሪያ መተኮስ መጀመሩንና ይኸው ተኩስ ውሎ አድሮ እስከ ማክሰኞ መዝለቁን ተናግረዋል።
ሐሙስ ለአርብ 9 ሰዓት ጀምሮ ከበቡንና ከዚያ ቢያንስ ከገዳሙ 5 ኪሎ ሜትር ርቀት ያክል በጣም ከባድ መሳሪያ ጠመዱ። በአንዱ አካባቢ ደግሞ እስከ 50-60 የሚሆን መትረየስ ስናይፐር ዲሽቃ የሚባለው ጠምደዋል። ለ ምንም ነገር የለም ዝም ብሎ መጨፍጨፍ ያዙ።
በብሔረ ብፁዓን መልክዓ ሥላሴ አንድነት ገዳም ውስጥ በእርሻ ስራ የሚተዳደሩ ከ500 እስከ 600 ማህበረ መነኮሳት፣ የአብነት ተማሪዎችና ሌሎች ማህበረ ምእመናን በቋሚነት እንደሚኖሩበት ይገመታል ያሉት እኚሁ ጉዳተኛ ታካሚ ቁጥራቸው በውል የማይታወቁ ጸበልተኞችም በቅጽሩ እንደሚገኙ ተናግረዋል። ካለፈው ሳምንት ሐሙስ እስከዚህኛው ሳምንት ማክሰኞ በነበረው የከባድ መሳሪያ ድብደባ ብዙ መነኮሳትና የአብነት ተማሪዎች እንዲሁም ጸበልተኞች ለሞትና ለአካል ጉዳት ተደርገዋል። ከድብደባው ተርፈው በገዳሙ አቅራቢያ ወደሚገኘው ተምጫ ወንዝ የተሰደዱትም በምን ሁኔታ ላይ እንዳሉ እንደማያውቁ ተናግረዋል። በእሳቸው ላይ ጉዳት ስለደረሰበት ሁኔታ ሲያስረዱ ማክሰኞ ዕለት ወደ ገዳሙ በተተኮሰ ከባድ መሳሪያ አንድ እግራቸው መቆረጡንና በደንበጫ ሆስፒታል ህክምና እየተደረገላቸው እንደሆነ ጠቁመው ከርሳቸው ጋራ 3 የአብነት ተማሪዎች ቆስለው ወደ ሆስፒታል መግባታቸውና ከእነሱም 2 ለከፍተኛ ህክምና ወደ ደብረ ማርቆስ መላካቸውን ጠቁመዋል።
እነዚህ የቆሉ ተማሪዎች ከ40 እስከ 50 የሚሆኑ ነበሩ። በህይወት ያሉት 53 ብቻ ናቸው። እነሱም ተጎድተዋል። ሙሉቹ አልቀዋል። ከዚያ ብዙና እስከ እሁድ እስከ ሰኞ ድረስ ጨፈጭፉን ነበር እና እነዚህ ጸበልተኞች የተጎዱት በተካሞች ሁሉ የሚያርፉበት የሚመገቡት በገዳሙ ነፃ ነበር የሚመግብ ያን የሚመገበውን ህዝብ ላይ ጥሽጥሽ አደረጉ፣ አቃጠሉ። ከዚያ ውጭ የተመቱት የተጎዱት ዘ እየበረውን በየአካባቢ አፈር የሚያደርጋቸው እንኳ ጠፍቶ እንግዲህ እንደዛ ኖራም የሚሄዳቸው ምንሆን አናውቅ። እኛ ግን እንደ እግዚአብሔር መልካም ፈቃድ በየገደሉ በየሆ ተንከባለ መወጠን አሁኑ ስዳም ያለው
የአይን እማኝ አቶ ጌትዬ ያለው ለአሜሪካ ድምጽ ሲናገሩ የመከላከያ ከባድ ተሽከርካሪዎች በአካባቢው ሲንቀሳቀሱ መመልከታቸውን አስረድተዋል።
ሐሙስ ዕለት የነበረውን አላውቅም፣ ግን አርብ ዕለት አመሻሽ ጀምሮ ቅዳሜ ዕለት፣ እሁድ ዕለት፣ ሰኞ ዕለት ሙሉ ጦርነቶች እንደነበሩ አውቃለሁ። ማለት ግልጽ የሆነ ውጊያ ማለት ነው። መከላከያ ከፍተኛ የሆነ ቁጥር ያለው ኃይል አስገብቶ 2-3 የሚሆኑ ካሚዮን የመከላከያ መኪናዎች ተሳቢዎች ናቸው ሲገቡ የነበሩት። ስለዚህ ኃይል እየተካ እየቀየረ ዋጋ እንደነበር ውስጥ እዛው ውጊያው ላይ ከነበሩ ሰዎችን ሰምቻለሁ። ባይን ደግሞ መኪናው ሲያልፍ ሲወጣ ሲገባ ተመልክቻለሁ። እና የተወሰኑ ፋንዶች ገዳሙን አናስደፍርም፣ በጦር አናስመታም በሚል ገዳሙ ውስጥ ገብተው ሲዋጉ ውለዋል ባልኳቸው ቀናት።
በግጭቱ ቆስለው በደንበጫ ሆስፒታል ሕክምና እየተከታተሉ ያሉት ግለሰብ አያይዘው እንደሚሉት
ወረደውና የዞን ባለስልጣን ደግሞ ወደዛ ሆነና ፋኑ ይባላል የፋኑ እየጸለያችሁ ነው አሉ። እኔ አልጸልይም ምን እየጸልያለሁ ሲሏቸው ያለበለዚያ አሉና የመከላከያ መጥቶ ደስ
ስማቸው እንዳይጠቀስ የጠየቁን ሌላው የአካባቢው ነዋሪ ወደ ቀበሌው የገቡ የሀገር መከላከያ ኃይሎች ወደ ገዳሙ ተኩስ መክፈታቸውና በዚህም ሳቢያ በገዳሙ ውስጥ የነበሩ መነኮሳት እንዲሁም ሴቶችና ህጻናት መሞታቸውን ተናግረዋል።
መነኮሳት ህጻናት ነበሩ አብረው የቀበሌ ወረዱ አብዛኞቹ እንዳሉ ሲታወቁ ዘክም ለምንኔ ወጣቶችና አብዛኞቹ ወጣቶቹ ለቀንትራ ምናምን ይገቡ ነበሩ። ምንም በጣም ፈልጊ ነገር አይደለም።
ነዋሪነታቸው በደብረ ማርቆስ ወረዳ የሆኑና የገዳሙን ጉዳይ በቅርበት የሚከታተሉ ሌላ ነዋሪ የአንድነት ገዳሙ ከደብረ ኤልያስ ወረዳ ጽፈት ቤትና ከምስራቅ ጎጃም ሀገረ ስብከት ጽፈት ቤት ጋር አለመግባባት እንዳላቸው እንደሚያውቁ ጠቅሰው መንስኤውም በአንጋቾች ይጠበቃሉ ከሚባሉትና የማጥመቅ አገልግሎት ከሚሰጡት አባት ጋር እንደሚያያዝ ተናግረዋል። የደብረ ኤልያስ ወረዳ ጽፈት ቤት ከትላንት በስቲያ ረቡ ባወጣው መግለጫ ገዳሙ የሃይማኖት አባቶችን የሀገር ሽማግሌዎችንና የመንግስት ባለስልጣናትን በመግደል ተጠያቂ የሆኑ የተወሰኑ ታጣቂዎች በህግ ላለመጠየቅ መሸሸጊያና ወታደራዊ ማሰልጠኛ ሆኗል ሲል ጠቅሷል። የገዳሙ አባቶችም ይህን ድርጊት እንዲያስቆሙ መጠየቁንም አውስቷል። ወረዳው በመግለጫው የኢትዮጵያ መከላከያ ሰራዊት በገዳሙ ውስጥ ልዩ ዘመቻ በማድረግ አስፈላጊውን እርምጃ መውሰዱንና በገዳሙ ላይ ጉዳት አለመድረሱን አስታውቋል። የምስራቅ ጎጃም ዞን ሀገረ ስብከት ስራ አስኪያጅ መልአከ ሰላም ግዛቸው ስለወንድም ለአሜሪካ ድምጽ እንደተናገሩት በደብረ ኤልያስ ብሔረ ብፁዓን መልካ ስላሴ አንድነት ገዳም የተፈጠረውን ችግር ወደ ቦታው ተጉዞ ለማጣራት በመጪሁድ እቅድ ተይዟል ብለዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽህፈት ቤት የህዝብ ግንኙነት መምሪያ ትላንት ማምሻውን በፌስቡክ ገጹ ላይ እንዳስታወቀው የደብረ ኤልያስ ብሔረ ብፁዓን መልካ ስላሴ አንድነት ገዳምን በተመለከተ የመንበረ ፓትርያርክ ጠቅላይ ጽህፈት ቤት ገዳማት አስተዳደር መምሪያ ከምስራቅ ጎጃም ሀገረ ስብከት ጽህፈት ቤት ጋር በመገናኘት ተፈጸመ የተባለውን ችግር በተመለከተ በዝርዝር የማጣራት ስራ እያከናወነ ይገኛል ብሏል። የመንበረ ፓትርያርክ ጠቅላይ ጽህፈት ቤትም በማዕከል ደረጃ ከሚመለከታቸው አካላት ጋር በመነጋገር ላይ እንደሚገኝ ጠቅሶ ዝርዝር ሁኔታውን በቅርቡ ለምእመናን እንደሚያሳውቅ አመልክቷል።
እደንን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፈውን የአረብ ምሽት ዝግጅታችን ነው። አሁን ወደ አዲስ አበባ እናቀናለን። በአዲስ አበባ የሚገኙ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች የማስረጃ ሰነድ የላቸውም በሚል ምክንያት እየታሰሩ እንደሆነ ያስታወቀው የኢትዮጵያ ሰብአዊ መብት ኮሚሽን እስሩ እንዲቆምና የተቋረጠው የስደተኞችና ጥገኝነት ጠያቂዎች ምዝገባ እንዲጀምር ጠይቋል። በጉዳዩ ላይ ክትትል ማድረጉን የጠቀሰው ኮሚሽኑ በተለያዩ ክፍለ ከተሞች የማስረጃ ሰነድ የላቸውም ያለ ፍቃድ ነው የምትሰሩት በሚሉ ምክንያቶች ለእስር የተዳረጉ በመቶዎች የሚቆጠሩ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች መኖራቸውን ገልጾ ከመካከላቸውም ያለ ፍርድ ቤት ትዕዛዝ በፖሊስ ቁጥጥር ስር የዋሉና ክስ ሳይመሰረትባቸው በእስር የቆዩ መኖራቸውን ተመልክቻለሁ ብለዋል። የዘፈቀደ እስሩ ሊቆም እንደሚገባም አሳስቧል። በመግለጫው ላይ ለአሜሪካ ድምጽ ማብራሪያ የሰጡት የኮሚሽኑ የስራ ኃላፊ አቶ እስራኤል ድንቃለም ችግሩን ለመፍታት ለሁለት ዓመታት ተቋርጦ የቆየው የስደተኞችና ጥገኝነት ጠያቂዎች ምዝገባ በአፋጣኝ እንዲጀመር ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኩልናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአዲስ አበባ ከሚገኙ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች በቀረቡ አቤቱታዎች መሰረት ክትትል ማድረጉን ጠቅሶ በተለያዩ ክፍለ ከተሞች በመቶዎች የሚቆጠሩ ስደተኞች ለእስር መዳረጋቸውን አመልክቷል። ስለ መግለጫው ለአሜሪካ ድምጽ ማብራሪያ የሰጡት በኮሚሽኑ የስደተኞች የሀገር ውስጥ ተፈናቃዮችና የፍልሰተኞች የሥራ ክፍል ባልደረባ አቶ ሱራፊኤል ድንቃለም ስደተኞቹ የታሰሩባቸውን ቦታዎችና የእስር ምክንያቶቹን እንዲህ በማለት ገልጿል።
የኢትዮጵያ ሰብአዊ መብቶች ኮሚሽን የእስሩ ሰለባ የሆኑ ስደተኞችና ጥገኝነት ጠያቂዎችን በነፋስል ክላፍቶና በአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያዎች በመገኘት ክትትል ያደረገ መሆኑ እንዲሁም ደግሞ በክትትሉ ባገኘው መረጃ መሰረት እነዚህ ፖሊስ መምሪያዎች ያሉ ታሳሪዎች ከአስር ቀናት በላይ በእስር ላይ መቆየታቸውን እና በእስር ላይ የቆዩበት ምክንያት ደግሞ የስደተኝነት ማስረጃ የላችሁም እንዲሁም የታደሰ መታወቂያ የላችሁም የሚል መሆኑን ነው
በአቤቱታ መልክ የቀረበልን ከአርባ በላይ የሚሆኑ ሰዎች አቤቱታ ቀርበዋል። ግን በተለያዩ ቦታዎች በተዘዋውረን ባገኘነው መረጃ መሰረት በመቶዎች የሚሆኑ ስደተኞችና ጥገኝነት ጠያቂዎች ናቸው ለእስር የተዳረጉት።
ከኤርትራውያኑ ስደተኞችና ጥገኝነት ጠያቂዎች መካከል ያለ ፍርድ ቤት ትዕዛዝ በፖሊስ ቁጥጥር ስር ይዋሉና ክስ ሳይመሰረትባቸው በእስር የቆዩ እንዳሉ የጠቀሰው መግለጫው በተለያዩ ጊዜያት በቁጥጥር ስር ከዋሉ በኋላ በአብዛኛው የተለቀቁ እንዳሉም አመልክቷል። ስደተኝነታቸውን የሚያሳይ ያልታደሰ መታወቂያ ያላቸውም በእስር ላይ የሚገኙ ስደተኞች መኖራቸውን የገለጸው ኮሚሽኑ የተወሰኑት ስደተኞች ጉዳያቸውን በአግባቡ ለማስረዳት የቋንቋ ችግር እንደገጠማቸው ማረጋገጡን አስታውቋል። የኮሚሽኑ የሥራ ባልደረባ አቶ ስራፊኤል ድንቃለም መስሪያ ቤታቸው በጉዳዩ ዙሪያ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ኃላፊዎች ጋራ መወያየቱን ተናግረዋል።
ከፍተኛ ኃላፊዎቹ ነበር ያነጋገርናቸው። እንደመፍትሄ ያቀረቡት በእነሱ በኩል እንግዲህ ይሄንን ነገር ያው በግዚያዊነት ለመፍታት እየሞከሩ ያሉት ከፖሊሶች ጋር በመነጋገር ነው። በተለይም ለፖሊሶች ስልጣና በመስጠት የሰነዳቸውን የስደተኝነት ሰነድን የማመሳከር ስራዎችን በመስራት እንዲለቀቁ የማድረግና በተለይም ደግሞ በግዚያዊነት የቆመውን የሰነድ አገልግሎት በቅርቡ ለማስጀመርም እንዲሁ ጥረት እንደሚያደርጉ ነው የገለጹልን። አያይዘውም የገለጹት በተለይ ለምንድን ነው ይሄ ነገር ሊቆም የቻለው በሚለው ብዙ ምክንያቶች አሉት። ነገር ግን ዲጂታላይዝ ለማድረግ የተደረገ ባለው ጥረት ተቋርጦ ነበር። ግን ይሄንን ስራ በቅርቡ እንደሚጀምሩና መፍትሄ እንደሚሰጡት ነበር የነገሩን።
ኮሚሽኑ የኢትዮጵያ መንግስት ለስደተኞች ተገቢውን ጥበቃ እንዲያደርግ በዓለም አቀፍና በብሔራዊ ህጎቹ ግዴታ የተጣለበት በመሆኑ በስደተኞችና ጥገኝነት ጠያቂዎች ላይ ያለ ህግ አግባብ የሚደረገው እስር በነጻነት የመንቀሳቀስ መብታቸውን ይገድባል ብሏል። የእስር እርምጃው የስደተኞቹን ችግሮች በዘላቂነት ለመፍታት የሚደረገውንም ጥረት አደጋ ላይ እንደሚጥለው ገልጿል። የስደተኞቹን ችግሮች በዘላቂነት ለመፍታት በመንግስት በኩል ለሁለት ዓመታት ያህል ተቋርጦ የነበረው የስደተኞች የምዝገባ ሂደት ዳግም መጀመር እንዳለበት አቶ ሱራፊኤል ተናግረዋል።
ስደተኞች የማስረጃ ሰነድ በአግባቡ እያገኙ ባለመሆኑ ብዙ ችግሮች ይደርሱባቸዋል። እንግዲህ እነዚህ ችግሮች ሊቀረፉ የሚችሉት ለስደተኞቹ የሚደረገውን የሰነድ ማስረጃ አገልግሎት በአግባቡ በመስጠት ነው። እንዲሁም ይሄንን ተከትሎ ደግሞ የሰነድ ማስረጃ የላችሁም በሚል በሚታሰሩ ስደተኞችም እንዲሁ እነዚህ እስሮች ሊቆሙ ይገባል የሚል መልእክት ነው ያለን።
ከስደተኞችና ጥገኝነት ጠያቂዎች መካከል በወንጀል ድርጊት የተጠረጠሩ ሰዎች ካሉ በመደበኛው የወንጀል ስነ ስርዓት ደንቦች መሰረት በተገቢው ጥንቃቄ ልየታ በማድረግ በሕግ አግባብ ብቻ የሚፈጸም ሊሆን እንደሚገባም ኮሚሽኑ በመግለጫው አሳስቧል። በዚህ ጉዳይ ዙሪያ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት እየሞከርን ነው። እንዳገኘን ይዘን የምንቀርብ መሆናችንን እንገልጻለን። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ያዳመጣችሁ የምትገኙት ከአሜሪካ ድምጽ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። ዩናይትድ ስቴትስ ያለንበት ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ ነው። የመጀመሪያው ምዕራፍ ዝግጅታችንን ጨርሰናል። ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው ምዕራፍ የመጀመሪያው መሰናዶ ደግሞ የሲድ ኢትዮጵያን ሽልማት ይመለከታል። ሲድ ኢትዮጵያ ለሶስት አስርት ዓመታት የዘለቀ አንጋፋ ኢትዮጵያን ድርጅት ነው። መልካም የሰሩ ብርቱና ጎበዝ ኢትዮጵያን ከፍ ከፍ ለማድረግ አክብሮትና ምስጋና ለመቸር የተቋቋመ ለማህበረሰብ ልዕልና የቆመ ድርጅት ነው። ድርጅቱ በዓለም ዙሪያ ለሚኖሩ ውጤታማ ኢትዮጵያን በሚሰጠው ዕውቅና ወጣትና አዳጊ ተስፈኞችን እንዲሁም የነገ ባላደራዎች ከቀደመው ትውልድ አርያ ጋራ ይነሱበታል። በትምህርታቸው እጅግ የላቀ ውጤት ያስመዘገቡትን መርጦ በመሸለም ከማበረታታት ባሻገር ወንድሞቻቸውና እህቶቻቸውን ለበለጠ ስኬት ለማነቃቃት ይችሉ ዘንድ እድል መፍጠር አይነተኛ ዓላማዎቹ ናቸው። ለዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት የዘንድሮውን ስነ ስርዓት የተከታተለው አሉላ ከበደ ነው፣ ተከታዩን አቀናብሯል።
The pioneer Ethiopian excelling in space sciences, Dr. Drug Lakho, built an infrared... በተፈር ምርምር ከፍተኛ ውጤት እንዳሳያ አጥኚ ኢትዮጵያዊ ተመራማሪ ዶክተር ብሩክ ላቀው የሰሩት የኢንፍራሬድ ጨረር መለኪያ ከምድር 1.2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተርን ተልኮ ለ13 ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል።
ከዘጠኙ ተሸላሚዎች አንዱ የሆኑት የዩናይትድ ስቴትስ የጠፈር ምርምር ባለስልጣን ናሳ ሳይንቲስት የዶክተር ብሩክ ላቀው ስራ በስነ ስርዓቱ ከተዋወቀበት የተወሰደ ነበር የተከታተል ነው። ዘንድሮ ከዘጠኙ ተሸላሚዎች በተጨማሪ ሁለት ኢትዮጵያዊ የዳያስፖራ ድርጅቶችም ለውቅና በቅተዋል። የስደት ህይወት የሚጠይቀውን የኑሮ ፈተና እየከፈለም ቢሆን ዘወትር ግማሽ ልቡን ከሀገሩ ጋር ያቆራኘ እንደሚመስለው አብዛኛው በውጭ ሀገር ነዋሪ ኢትዮጵያዊ ሁሉ መልካም ሰርተው ያለፉና ከልፈት በኋላ የሚታወሱትን ጨምሮ በየአመቱ ከሀገር ውስጥም ተሸላሚዎች የነበሩት የሰሜን አሜሪካው የኢትዮጵያውያን የሽልማት ድርጅት ዘንድሮ ግን ትኩረቱን ሙሉ በሙሉ በውጭ ሀገር ነዋሪው ኢትዮጵያውያን ላይ ብቻ አድርጓል። Honoring the mighty diaspora ከሀገር ውጭ የሚኖረውን ሀያሉን ኢትዮጵያዊ እናክብር እናወድስ በሚል መሪ ቃል ነው 30ኛውን የሽልማት ስነ ስርዓቱን ባለፈው እሁድ ግንቦት 22/2015 ዓ.ም ከዋሽንግተን ዲሲ ወጣ ብላ በመትገኘው የሜሪላንድ ክፍለ ግዛቷ የኮሌጅ ፓርክ ከተማ ያካሄደው። በእንግሊዝኛው የአጽህሮት ቃል ሲድ ዘወትር እንግዳ በሚመስለው የአማርኛ መጠሪያ ስሙ ደግሞ ማህበረ ግዩራን ዘረ ኢትዮጵያ ይሰኛል።
Good evening, please join me in giving a round of applause as we welcome Alan Bahai to the stage.
በግብዣው መሰረት መድረኩን የተረከበችው የምሽቱ የመድረክ ባለሟል ለገባው አከያኒ ዓለም ፀሐይ ወዳጆ አሁን እያደገ የመጣ የሚመስለውን ለሴቶች የሚሰጥ ተገቢ ስፍራ በሚያመላክት ዘይቤ ነበር። በሁለቱም ጎራ በአዋቂዎችም በወጣቶችም ለውቅና ለበቁት ሴት ተሸላሚዎች እንዲህ ስትል መልካም ምኞቷን በመግለጽ መስተንግዶዋን አንድ ያለችው
እዚህ ተሸላሚዎች የወጣቶቹም ያንጋፋዎቹም በዚህ አመት ተሸላሚ ስለሆናችሁ መጀመሪያ እንኳን ደስ አላችሁ በማለት እንጀምራለን። እንኳን ደስ አላችሁ።
ሲድ የፖለቲካ የሃይማኖት የጎሳ ወይም የዘውግ ውገና የሌለው ሁሉንም እኩል ለማክበር የተቋቋመ ሰላማዊና ገለልተኛ የበጎ አድራጎት ድርጅት መሆኑን የተናገሩት ደግሞ ከመስራቾቹ አንዱ የሆኑት የድርጅቱ የወቅቱ ፕሬዝዳንት የምህንድስና ባለሙያው አቶ አክሊሉ ደምሴ ናቸው። ድርጅታቸው በትውልድ ሀገራቸው ኢትዮጵያ የሚታዩትን በንጹሃን ላይ የሚፈጸሙ የኃይል ጥቃቶች፣ ህግ አልባነት፣ የግፍ ግድያዎችና የዜጎችን ከቀያቸው መፈናቀል አጥብቆ እንደሚያወግዝ የኢትዮጵያ መንግስት ይህን ማስቆም ህግ እንዲከበርና ሰዎች በሰላም አብረው መኖር እንዲችሉ ማድረግ መቻል እንዳለበት የገለጹበትን ማሳሰቢያ በማስቀደም ነው ታዳሚውን ለመቀበል ወደ አዘጋጁት ንግግር የዘለቁት። እንደ አውሮፓውያን የዘመን አቆጣጠር ግንቦት 30/1993 ዓ.ም ቁጥራቸው ከ35 እስከ 45 የሚደርሱ ሰዎች በተገኙበት አመታዊ ስነ ስርዓት እንዴት እንደተጀመረ በማስታወስ ለዛሬ ገጽታው ያበቃውን ያለፉትን 30 አመታት ጉዞውን አውስተዋል። የዛሬዎቹም ተሸላሚዎች በበኩላቸው በወገኖቻቸው መሃል ለመከበርና ለመወደስ አበቃን ያሉትን የመጡበትን መንገድ በተራቸው መልስ ብለው ለማየት መገደዳቸው አልቀረም።
ይህን ህይወት ስለቀረጸልኝ ፈጣሪን አመሰግነዋለሁ። በህይወቴ ያሉትን በብዛት እንድባረክ ያደረጉኝን ሰዎች ስለሰጠኝ፣ በምግባር የሚታይ ፍቅር የሰጡኝ ወላጆቼ ያለ ተጨማሪ ምክንያት የመውደድ ምሳሌ ናቸው። ስለዚህም ምሽት ሁላችሁንም አመሰግናለሁ። እወዳችኋለሁ።
ወይዘሪት ኢትዮጵያ ሀብተ ማርያም በአለም ዙሪያ ከፍተኛ ውቅና ካላቸው የሙዚቃ ህትመት ኢንዱስትሪ መሪዎች አንዷ ናት። ገና በ14 ዓመት እድሜዋ በአትላንታው የላፌስ ሪከርድስ የስራ ልምምድ ትምህርት እድል ባገኘችበት ወቅት ሙዚቃ ያሳደረባት ፍቅር ረዥሙን መንገድ መጀመሩን ታሪኳ ያወሳል። የህክምና መድህን ዋስትና ለሌላቸው ህሙማን ከሚሰጡት አገልግሎት ለሴቶች የማህፀን ህክምና፣ አደገኛ መድኃኒቶች የሚያስከትሏቸውን ጠንቆች እስከ ማከምና ማህበራዊ ሁከትን የሚያስከትሉ ግጭቶችን እስከ ማድረቅ የሚደርሱ መጠነ ሰፊ አገልግሎቶችን ከዋሽንግተን ዲሲ ወጣ ብላ በምትገኘው የአሌክዛንድሪያ ከተማ በሚገኘው ክሊኒካቸው የሚሰጡት ዶክተር ኒሻን ካሳ ሌላዋ ተሸላሚ ናቸው። የዛሬው የውቅና መድረክ ከተደበቅኩበት እንድወጣ አደረገኝ የሚሉት ዶክተር ልሻን ለሚረዷቸው ህሙማን ይልቁንም ደግሞ በአንዳንድ ወጣቶች ላይ እጅግ የበረታ አደጋ ደቅኗል ያሉትን አንድ ፈተና ለመታገል አጋዥ ያስገኝልናል ሲሉ ተስፋቸውን ፈንጥቀዋል።
ለኔ በጣም ትልቅ ነገር ነው። ካለሁበት ከተደበቅኩበት ነገር ወጣሁኝ። በሰው ፊት እንዲታወቅ የተደረገበት ስራዬ በተለይ በግልጽ እንዲወጣ ኢንካሬጅ የሚያደርገኝ ነገር ነው። ትልቅ ነገር ነው ለኔ። ምክንያቱም ኮሚኒቲውን ህብረተሰቡን ለማገልገል በቆረጥኩ ቁጥር ትልልቅ ደግሞ ቻሌንጆች አሉን። ያን ቻሌንጅ ደግሞ በተለይ በአሁኑ በጀነሬሽኑ ላይ የመጣው ትልቅ መከራ ልበለው፣ በተለይ በዚህ በድራግ እና በአዲክሽን ዙሪያ ትልቅ ስራ መሰራት ያለበት ጊዜ ነው። ልጆቻችንን እያጠመደ የመጣውን ይሄን መርዘኛ የሆነውን ድራግ በተለይ ፌንታኒል የሚባለው ፖይዝኒንግ ከሌሎች ከነ ማሪዋና ጋር እየቀላቀሉ፣ ያ ደግሞ የሚያሳዝነኝ የሚቀጥለው ጀነሬሽን የሚቀጥለው ትውልድ ማምለጥ አለበት እና ለማስመለጥ ነው የቆምኩት። በተለይ በአሁኑ ሰዓት ይሄ ሁሉ ሰው እንዲሰማ ስለተቻለ በጣም እናመሰግናለን። እግዚአብሔር እናመሰግናለን ይሄንን እድል ደግሞ ስለሰጣችሁ በጣም በጣም አመሰግናለሁ። ወደፊት ብዙ ነገር መስራት ፈልጋለሁ ከቪኦኤ ጋር በተለይ በሚቀጥለው ትውልድ ላይ።
በትምህርታቸው እጅግ የላቀ ውጤት ያስመዘገቡና ከፍተኛ የማህበራዊ ተሳትፎ ያሳዩ የሁለተኛ ደረጃ ተማሪ ሳሉ የኮሌጅ ትምህርት ኮርሶችን ተከታትለው አሁንም ውጤታቸው እጅግ ከፍተኛ መሆኑ የተነገረላቸው አብዛኞቹም እጅግ እንደገነነው የትምህርት ውጤታቸው የሰመረ የሚመስለውን ነጋቸውን ኮዲው እንዲያስቡ የሚያደርጉ አይነት ናቸው። ዘወትር በየአመቱ ለክብር የሚበቁትን ታዳጊዎች የስኬት ስራዎች መስማት ያስደምማል። አንዳንድ ጊዜ ይህን ሁሉ ስራ በየትኛው ሰዓት አደረጉትም ያሰኛል። በውጭ ሀገር ለሚኖረው ኢትዮጵያዊ ወጣትና አሜሪካውያን ልዩ አርአያ ይሆንሽ ያበረከትሽውን አዎንታዊ አስተዋጽኦ በማድነቅ የማህበረሰባችን የመልካም ምሳሌ ማሳያዎችን የምታንጸባርቂ አነቃቂ ለሆነው የትምህርት ውጤትሽ፣ ልዩ ለሆኑት ነገሮችሽ ሁሉ የኢትዮጵያውያን የሽልማት ድርጅት ሲል ዘንድሮ ሊያከብር ከመረጣቸው አንዷ ሆነሻል ይላል ሊያ ጆንስ ለተባለችው ታዳጊ በድርጅቱ የተጻፈው የግብዣ ደብዳቤ።
አሉላ ከበደን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ አንድ የትምህርት ማዕከልን ወደ አከበረ ዝግጅት እንሸጋግራለን። ትውልደ ኢትዮጵያውያን በቴክኖሎጂው መስክ እንዲሳካላቸው አጋዥ ስልጠናዎችን ከሚሰጡ ተቋማት መካከል አንዱ የሆነው ባሜንዳ ቴክኖሎጂ ተቋም ከሰሞኑ 10ኛ ዓመቱን አክብረዋል። ይህም በማስመልከት በተሰናዳ ልዩ ዝግጅት ላይ ሙያዊ የልምድ ልውውጦች፣ ውይይቶችና የትስስር መርሃ ግብሮች ተከናውነዋል። ዝግጅቱን በወፍቅ በረር በመቀጠል እናስቃኛችኋለን።
በዚህ አዳራሽ የተሰባሰቡት አብዛኞቹ ታዳሚያን ዩናይትድ ስቴትስ ውስጥ ከቴክኖሎጂው ዘርፍ ጋር በተገናኙ የሥራ መስኮች ላይ የተሰማሩ ትውልደ ኢትዮጵያውያን ናቸው። ፉክክር ባየለበት ዘርፍ ውስጥ ይሰምርላቸው ዘንድ ያስቻላቸውን የእውቀት ስንቅ ያስጨበጣቸውን ተቋም ለማክበር የተቋሙን መስራችም ለማመስገን ነው በዚህ የመሰባሰባቸው ምክንያት።
አለማየሁ አለምን አህር ቃርፍር አለማየሁ የሾትልን ይትባል ቃላቶች የለም ቤት ነገሮች በህይወትን እያለ እኛ ኮመን ለመናገር በመቻላቸው
የተቋሙን መጠሪያ ባሜንዳ ይባላል። የተቋሙ መስራች አቶ አለማየሁ ኒዳ በዛሬው አመስገኞቻቸው በቀደሙት ተማሪዎቻቸው ምላሽ ልባቸው የተነካ ይመስላል።
በጣም በእውነት ቃላት ሲያጥረን ድረስ ቀደም የጓደኛዬ እንደወንድሜ መቆጥረው ስለ ልጅነት ከልጅነት ጀምሮ ያለው ያደኩበትን አሁን የደረሰውን ሲያወራ እያለቀስኩኝ ነበረ እና ለምንድን ነው ያስለቀሰኝ? ፕላንትና ማን ነበርኩኝ? ከየት ተነስቼ ነው? እኔስ ምን ስለሆንኩ ነው ይሄንን ማድረግ የቻልኩት?
አቶ አለማየሁ ከአስር ዓመታት በፊት በአሜንዳን ሲያቋቁሙ አላማቸው ካለተሰጡና ፍላጎታቸው በተለያዩ ስራዎች ላይ የተሰማሩ ኢትዮጵያውያንን በቴክኖሎጂ መስክ በእውቀት ማነጽ ለፍሬም ማብቃት ነበረ። በመኖሪያ ቤታቸው ውስጥ የተጀመረው ጉዞ ግቡም የተመጠነ ነበረ።
የጀመርኩበት ዋናው ምክንያት እኔ ከአካውንቲንግ ነው ወደዚህ የመጣሁት። አንድ አመት 7 ሰዓት በቀን ከዛም በላይ ያጠናው አንድ አመት ነው የፈጀብኝ። አማደክሙ ነገሮች በጣም ጊዜን ጨርሰውብኛል። ሁሉ ያወራዋለሁ፣ ክላስ ውስጥም ነግራቸዋለሁ። ትንሽ ጋይድ ብደረግ ኖሮ ትንሽ የሚያጣየኝ ይሄን አንብብ፣ ይሄን ስጨርስ ነው ማርኬት መጥወጣ፣ ይሄን ስጨርስ ነው ይሄን ምታረገው የሚለኝ ሰው ቢኖር ባጭር ጊዜ ሰክሲድ አረግ ነበረ። ሰው የኔን አክል ሰፈር ማረግ የለበትም፣ የኔን አክል ርቀት መሄድ የለበትም። ባጭሩ ሪሶርሳችን በአግባቡ ከተጠቀምን ያንን መንገድ ካሳየ ብዙ ሰው ኢምፓክት ማድረግ ወደ እድገት ወደ ጎሉ እንዲደን ማድረግ እንችላለን የሚለው ነው ወደ ያስገባኝ። ግብህም ራሱ ምን ነበር ካልከኝ 500 አበሻ በቃ እኔ ሁሉ ሰው የራሱ ቢዝነስ ፕላን ያወጣል፣ እኔ 500 አበሻ ስራ ማስያዝ ነበር።
አቶ አለማየሁ በአመታት ውስጥ ያስተማሯቸው ተማሪዎች ቁጥር ካቀዱት በላይ ሆኗል። ከ1300 በላይ ትውልደ ኢትዮጵያውያን በተቋሙ ውስጥ አጫጭር ስልጠናዎችን ወስደው ለስራ እንደበቁ ይናገራሉ። ከተቋሙ ያገኙት ስልጠና የህይወት መስመራቸውን ወደ መልካም እንደመራው ከሚናገሩት መካከል አንዷ በአንድ ቴክኖሎጂ ተቋም ውስጥ የምትሰራው ሶሊያና ተክለ ማርያም ናት።
ያው መማር ራሱ በጣም ትልቅ ነገር ነው። ምክንያቱም ከብዙ አንግል ራስን ከመቻል ከፋይናንሻሊ አንጻር ካለው የሶሻል ላይፍ አንጻር ኮምፕሊትሊ የተለያየ ነገር ነው እና ከመማሪ በፊት የነበረኝ ህይወትና አሁን በተማርኩበት ዘርፍ ባገኘሁት ስራና ባለኝ ህይወት ሙሉ ለሙሉ ህይወቴን የተቀየረበት ሁኔታ ነው ያለው እና በጣም በጣም ትልቅ ለውጥ ነው ያለው።
ማን ያህል ሻልዳዶ ሀገር ቤት በነበረችበት ወቅት በህግ ባለሙያነት አገልግላለች። ላለፉት 4 ዓመታት ደግሞ በአንድ ቴክኖሎጂ ተቋም ውስጥ ተቀጥራ ትሰራለች። ከቆየችበት የስራ መስክ ወደ አዲስ መስክ በስኬት ለመሸጋገር ያስቻላትን የስልጠና ጊዜ በበጎ የምታነሳው ማን ያህል ሻል ባህር ማዶ ተሻግረው አዲስ ህይወት ለመገንባት የሚጥሩ ሁሉ የመሰል ተቋማት ፋይዳ የላቀ መሆኑንም ታስረዳለች።
እዚህ ስትመጣ አንደኛ በቂ መረጃ የለህም። ኢትዮጵያ ያለህ የተማርከው ዲግሪ ወይ ማስተርስ ኖር እዚህ እንደመጣ ዳይሬክት ስራ ማግኘት ከባድ ነውና እንደዚህ አይነት አዲስ የሚመጡ ሰዎችን ተቀብሎ የሚያሰለጥን የሚደግፍ ተቋም መኖሩ ትልቅ ነገር ነውና በመንዳ አሌክስ ነው አስተማሪው። አሌክስ ማስተማሩ ብቻ ሳይሆን ግራጁዌት መሆናችን ብቻ ሳይሆን ቀድሞ የተማሩ ተማሪዎች ሁሉ ሰፖርት ያደርጋሉና ማንንም ሰው በመንዳ ሰው ስልክ ደውሎ የማያነሳ ሰው የለምና አንዱ ሌላውን እየደገፈ አንዱ ሌላውን እየረዳ ተደጋግፈን ነው እዚህ የደረስነውና ማንም ሰው መረጃ ያጣ ሰው መረጃ የሚያገኝበት ብዙ ነገራችን የተቀየረበት ከመከፈለን 3 ጥፍ ደሞዝ ከፍ ያለበት የሥራ እንትን ያገኘንበትና ትልቅ ለውጥ ለኮሚኒቲ ላይ እየሰራ ያለ ተቋም ነውና እኔም በዛ ተጠቅሜ ባለሙያ ሆኜ እየሰራሁ ነው። ከቤቴ ነው የምሰራው፣ ልጆቼን አሳድጌበታለሁ፣ ኑሮዬ ተቀይሯል እና የብዙዎች ህይወትም በዛ መንገድ ተቀይሯልና ትልቅ ነገር ነው ያገኘነው።
ይህን ዝግጅት በዋነኝነት ያስተናዱት በተቋሙ የመማር ማስተማር ዓመታት ውስጥ በተለያዩ ዘርፎች ስልጠናዎችን የወሰዱ የቀድሞ ሰልጣኞች ናቸው። ከአስተባባሪዎቹ መካከል አንዷ ሉሊት ያሲን ናት።
በዋነኝነት ሰዎች ከኢትዮጵያ የሚሆን ወይም እዚህም ሀገር የተለያየ ባክግራውንድ ኖሯቸው ግን ደግሞ በዛ በተማሩት ትምህርት ላይ ወጥተው ስራ ማይሰሩ ፕሮፌሽናል ሆነው ማይሰሩ ብዙ ሰዎች አሉ። ለነሱ በዋነኝነት የሚጠቅመው ይሄ ጥሩ መንገድ ከፍቷል። ባክግራውንድ ጥሩ ባክግራውንድ አላቸው ግን ምን መስራት እንደነበረባቸው የማያውቁ ሰዎችን በዚህ ተቋም መጥተው ትምርቱን ተምረው sometimes በእንግሊዘኛ ብቻ ሳይሆን በአማርኛም ትምርቱ በደንብ ሊገባ ይሰጣልና በደንብ ተምረው ሰክሰስፉል ሆነዋልና ይሄ ነው ዋንኛ የድርጅቱ ሚና። አበሾችን ወይም ትውልደ ኢትዮጵያውያኖችን ለብቃት ማቅረብ ነው።
ዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያን የየለት ፈተናቸው ቀላል የሚባል አይደለም። በዚህ ሂደት ውስጥ ተምሮ ለቁም ነገር መብቃት የሚያስገኘው እርካታ ያክል የመረጃና ዕውቀት ልውውጥ በእጅጉ አስፈላጊ ነው። ይህንን ሚና ለመረዳት አቶ አለማየሁ በጎ ምሳሌ እንደሚሆኑ የጠቆመችው ሶሊያና ተክለ ማርያም የትውልድ ኢትዮጵያን ማህበረሰብ ሊተጋበት ስለሚገባው ጉዳይ ቀጣዩን ብላለች።
አንድ የኮሚኒቲ ስራ ትልቅ መሰራት ያለበት ነው። አንድ ሰው እንኳን ቢወጣ ብዙ ሰዎች መለወጥ ይችላል። እንዳየነው በቤማንዳ አሌክስ በጀመረው ሺዎችን ህይወት ለውጧል። ስለዚህ የአንድ ሰው ህይወት መቀየር ለሌላውም ትልቅ ሚና ይጫወታል እና ሰፖርት በመደራረግ አንዱ ያየውን መንገድ ለሌላው በማሳየት ያንዱን ህይወት የብዙዎችን ህይወት በአንድ ሰው ምክንያት መቀየር ይችላል። ስለዚህ ሰፖርት ድጋፍ መደራረግ አለ።
ተቋሙ የሚጠራበት ባሜንዳ የተሰኘ የጉራጌኛ ቃል ትርጉሙ በመንገዳችን ላይ እንደማለት ነው። የተቋሙ የአስር ዓመት መንገድ እዚህ ደርሷል። የቀጣዩ መንገድ አቅጣጫስ ወዴት ያመራ ይሆን? አቶ አለማየሁ መልሳላቸው።
ያው ግብ ደግሞ በየጊዜው ይቀየራል አይደለ? መጀመሪያ ስትነሳ የሆነ ነገር ይዘህ ትነሳለህ፣ ከሆነ ጊዜ በኋላ ደግሞ ግብ ይቀየራል። አሁን ግብህ ብለህ ብትጠይቀኝ ያንን ተቀይሯል። ያ ነው ቅድም የተወሰነ መልኩ ለማውራት ሞክሬ ነበረ። ልጆቻችንስ ወደ አይቲ መግባት የለባቸውም ወይ? አይቲስ ኢትዮጵያ መሄድ የለበትም ወይ? በኮንሰልቲንግስ መበርታት የለብንም ወይ? እኛ እዚህ ሀገር 60,000 70,000 ዶላር አጥፍተን እዳ ይዘን ዲግሪ ከምንይዝ ከኢትዮጵያ ካሉ ዲግሪዎች ኮሌጆች ጋር ኮላቦሬት አድርጎ እዚህ ተቀምጠን ፕላትፎርም ኢትዮጵያ ውስጥ ከተዘረጋ ከዚህ ሆኖ ኢትዮጵያ መማር አይቻልም? የኢትዮጵያ ኮሌጆች ፕሮሞት ማድረግ አይቻልም ወይ? በየማንዳ ራሱ ቅርንጫፉ ኢትዮጵያ ኮሌጅ ድረስ ማድረስ አይችልም ወይ? እኛው አስተምረን እኛ ያስተማርናቸው ሰዎች እኛው አስቀጥረን በኮንሰልቲንግ ውስጥ በጣም መበርታት አንችልም ወይ የሚለውን ነው።
በቨርጂኒያ ፋልስ ቸርች በተዘጋጀው በዚህ ልዩ ዝግጅት ላይ ሙያዊ የልምድ ልውውጦች፣ ውይይቶችና የትስስር መርሃ ግብሮች ተከናውነዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን እየተከታተላችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። በመቀጠል ደግሞ አንድ ቴክኖሎጂ ቀመስ ዘገባ እናሰማችኋለን። ሜሪላንድ ውስጥ የሚገኝ አንድ ለትርፍ ያልተቋቋመ ድርጅት ለአሁኑና የቀድሞ እስረኞች የመኪና ጥገና ስልጠና በመስጠት ለተሻለ ሕይወት ሌላ እድል እንዲኖራቸው ለመርዳት ቴክኖሎጂን በመጠቀም ላይ ይገኛል። የጁሊ ታቦን ዘገባ ግርማ ደገፋ ያሰማናል።
እዚህ ሃሌቶርፕ ሜሪላንድ ውስጥ በሚገኝ ጋራዥ ተማሪዎች የመኪና ጥገናን እየተማሩ ነው። አብዛኛዎቹ የመኪና ሜካኒክ ለመሆን ጉጉት ያላቸው የቀድሞ እስረኞች ናቸው። ስለዚህ መርሃ ግብር የሰማሁት እስር ቤት ያለው ነው። ያሰለጥናና ለስራ ዝግጁ ያደርገዋል። ይህ ተግባራዊ ስልጠና የ24 ዓመት ዕድሜ ባለው Vehicles for Change በተሰኘ ለትርፍ ያልቆመ ድርጅት የተፈጠረ መርሃ ግብር ሲሆን ሰልጣኞች እየተከፈላቸው ነው የሚማሩት። የድርጅቱ ዋና ስራ በነጻ የተበረከቱ መኪኖችን እየጠገነ ዝቅተኛ ገቢ ላላቸው ቤተሰቦች ዝቅ ባለ ዋጋ መስጠት ነው። ተማሪዎቻችን 4 ወር ነው እዚህ የሚያሳልፉት። ይሰለጥናሉ፣ ፈተናውን ይወስዳሉ፣ ይመረቃሉ። ከዚያም በዙሪያችን ከሚገኙ ቀጣሪ ሸሪኮቻችን ጋር እናገናኛቸዋለን። መርሃ ግብሩ የቨርቹዋል ሪያሊቲን ቴክኖሎጂን ይጠቀማል። በእጅ ከመንካት በፊት በዚህ ጭንቅላትን ታዘጋጀዋለህ። ሀሳቡም ይሄው ነው ይላል የቨርቹዋል ሪያሊቲው መርሃ ግብር ኃላፊ ጂኦፍ ክራውፎርድ።
What I love about it is how immersive the technology is.
ደስ የሚለው ነገር ውስጡ ጭልጥ አድርጎ የሚያስገባህ መሆኑ ነው። በአንድ ነገር ላይ ብቻ እንድታተኩር ያደርጋል። በተለይ ለጀማሪዎች እንደ ጨዋታ ነገር ስለሆነ ለመማር በጣም ጥሩ ነገር ነው። ድርጅቱ እንዳለው በዚህ መርሃ ግብር 250 ሰዎች የሰለጠኑ ሲሆን 95%ዎቹ ስራ አግኝተዋል። ለብዙዎቹ ለተሻለ ህይወት መንገድ የከፈተ ነው። ይህ መርሃ ግብር ባይኖር ምናልባትም ወደ እስር ቤት ተመላሽ ነበርኩ። ለእነዚህ ሰዎች ምስጋና ይግባና እስር ቤት አከተመ። ሙያን ለማስተማር የቨርቹዋል ሪያሊቲን ቴክኖሎጂ መጠቀም ከእንግዲህ የወረትና የፋሽን ጉዳይ ብቻ አይደለም ብሏል ጂኦፍ ክራውፎርድ። የድርጅቱ
በለውጥ ጊዜ ዓለም መረጋጋት ሲያጣ
የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጮቻችን ለምሽቱ ያዝንላችሁ መሰናዶዎች እነዚህ ነበሩ። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ ቆይተናል። ዋና አዘጋጃችን ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን በዚህ ውስጥ ሰናበታችኋለሁ። መልካም ሳምንት ይሁንላችሁ። መልካም ጊዜ።